ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
በየመቱ ወርሃ ማርች በገባ በ21ኛው ቀን የተባበሩት መንግስታት የዘር መድልኦን የመክላት ቀን በተቀረው ዓለም ታስቦ ሲውል በሀገረ አውስትራሊያ ግና በ ስምምነት ቀን ተተክቶ ባካታች ብዝሃነት ተከብሮ ይውላል። ዶክተር ይርጋ ገለው በሰባዊ መብቶች ትምህርት ማዕከል ገዲብ ተመራማሪና መምህርነት መንበራቸውን በዘረጉበትና በተዋይነት የሚሳተፉበት ከርተን ዩኒቨርሲቲም እለቱን አስባብ አድርጎ ጥልቅ ግንዛቤን ለማስጨበጥ ክፍተትን ማጥበብ የዘር መድልኦን መክላትና የስምምነት ቀንን በመከራከሪያ አጀንዳነት ይዞ ያወያያል። በብሔራዊ ገጽ ታው የስምምነት ባለማቀፍ መልኩ የዘር መድልኦን መክላት ታስቦ ወይም ተከብሮ የሚውልበትን ይህንኑ ማርች 21 ቀን አስባብ በማድረግ ከዶክተር ይርጋ ገላው ጋር ተነጋግረናል። ውሃን ከጥሩ ነገርን ከስሩ እንዲል መንሻቸውን ያደረጉት ታሪካዊ ዳራውን በመንቀስ ነው።
ይሄ ቀን አንተም እንደገለጽከው የሃርመኒ ዴይ ሳይሆን ጸረ ዘረኝነት ቀን ወይም ደግሞ ኢንተርናሽናል ዴይ ፎር ዘ ኢሊሚኔሽን ኦፍ ሬሻል ዲስክሪሚኔሽን ተብሎ የሚታወቅ ቀን ሆኖ እንዲከበር ነበር የተወሰነው። እንደዛ የተወሰነበት ምክንያቱ ደግሞ በምድራችን ላይ ዘረኝነት በጣም በአስከፊ ሁኔታ የተስፋፋ ስለሆነ ሰዎች ቢያንስ አንድ ቀን ስለ ዘረኝነት በመወያየት ወጅነቱን በመነጋገር ጸረ ዘረኛ የሆነ አስተሳሰብን፣ አቋምን፣ ልምድን፣ ትብብርን እንዲያዳብሩ ለማበረታታት ነው። ከዛ በፊት ቀደም ብሎ እንግዲህ በ1952 አካባቢ ደቡብ አፍሪካ በአፓርታይድ ስርዓት ስትተዳደር አንድ ህግ አውጥተው ነበር። ያ ህግ ምንድነው? ፓስ ሎው ይባላል። እና ያ ፓስ ሎውስ ምንድነው አንዱ የሚለው ነገር ጥቁሮች የሆኑ ሰዎች የመታወቂያ ካርድ ካልያዙ፣ ማንነታቸውን የሚያሳውቅ ካርድ ካልያዙ መንቀሳቀስ እንዳይችሉ የሚከለክል ነበር። ከሌሎችም ህጎች ጋር ተያይዞ ደግሞ ያው ጥቁሮችና ነጮችን የሚለይ ህግ ወጥቶ ይፈጸም ስለነበረ አንድ ሰው በአጋጣሚ መታወቂያውን ረስቶ ሲሄድ በ1960 በ21 ማርች ማለት ነው ፖሊስ ይዘውና ጉዳት ያደርስበታል። በዚህ ምክንያት ብዙ ህዝብ ለተቃውሞ ሰልፍ ይወጣል። ወደ 7000 የሚደርስ ህዝብ ሰላማዊ ሰልፍ እያደረገ በነበረበት ሰዓት የደቡብ አፍሪካ አፓርታይድ ፖሊስ ወጥቶ ሰላማዊ ሰልፈኞቹን በጥይት ይመታና ወደ 69 ሰዎችን ይገልና ብዙ ሰዎችን ያቆስላል። እና ይሄ የሻርፕቪል ማሳከር ይባላል። ይሄንን ቀን በማስታወስ ነው እንግዲህ የተባበሩት መንግስታት ድርጅት በ1966 ይሄን የሻርፕቪል ማሳከር ወይም ግድያ የተደረገበትን ቀን የዓለም አቀፍ የጸረ ዘረኝነት ወይም ደግሞ የጸረኝነት ማስቆሚያ ቀን እንዲሆን የወሰነው። እና ወደ አውስትራሊያ በሚመጣበት ጊዜ የአውስትራሊያ መንግስት ለአንድ ድርጅት ይሄ ሁኔታ እንዴት እንደሚከበር፣ ስለ ሀገሪቱ ያለውን የዘረኝነት ሁኔታ በምን መንገድ መንግስት መስራት እንዳለበት አስተያየት እንዲሰጥ ይጋብዘዋል ወይም ደግሞ ኮሚሽን ያደርገዋል። እና በ1998 አካባቢ ነው ይሄ የሆነው። ከዛ በሚያገኘው ሀሳብ መሰረት የአውስትራሊያ ዜግነትና ስደተኞች ዲፓርትመንት ወይም መስሪያ ቤት አውስትራሊያ ውስጥ ያለው የብዙሃኑ ህዝብ አስተሳሰብ ብዝሃነትን በበጎ መልኩ እንዲያይ በሚያስችል መንገድ መቃኘት አለበት። ስለዚህ ዘረኝነት ላይ ሳይሆን ብዝሃነት ላይ ያተኮረ አስተሳሰብ እንዲዳብር መንግስት ሊሰራ ይገባል የሚል አስተያየት ተቀበለ። ፖለቲከኞቹም ይሄንን ሐሳብ ወሰዱትና የዘረኝነትን ማስወገጃ ቀን ከመሆን ይልቅ የብዝሃነትን ማክበሪያ ቀን ወደ ማድረግ ቀየሩት ማለት። ስለዚህ ዘረኝነት አለ፣ ዘረኝነትን እናስወግድ የሚል ንቅናቄ የሚያደርጉ ሰዎችን የሚሉትን ድምጽ ሳይሆን የለም በአገሪቱ ላይ ብዝሃነት አለ፣ ስለዚህ ብዝሃነትን ማክበር ነው ያለብን ወደ ማለት ከተቃዋሚነት ወይም ከሶሊዳሪቲ ወደ አክባሪነት ወይም ደግሞ ወደ በዓልነት እንዲቀየር ተደረገ ማለት ነው። እና በዚህ ምክንያት እንግዲህ ከዛ ጊዜ ጀምሮ የአውስትራሊያ መንግስት በሀገሪቱም ውስጥ የብዝሃነት ወይም ሃርመኒ ቀን ተብሎ ሰዎች ስለ ዘረኝነት እንዲያወሩ ሳይሆን በቃ የተለያየ ልብሳቸውን ለብሰው የተለያየ ምግባቸውን እያሳዩ ልዩነታቸውን እንዲያከብሩ ብቻ የሚደረግበት ቀን የሆነው ማለት ነው።
ዓለም አቀፉ የተባበሩት መንግስታት ድርጅት ከሻርፕቪል ጭፍጨፋ መንስኤ አድርጎ ከዛም በየአመቱ እንዲከበር ከተደረገበት የተመድ ዘረኝነትን የማስወገድ ዓለም አቀፍ ቀን ወደ ሃርመኒ ቀን ማምጣቱ በአንድ በኩል አዎንታዊ ሚና አለው፣ በሌላ በኩል ደግሞ የለም ይሄ የዘረኝነትን ሽፋፍኑ አልብሶ የመሄድና የተወሰኑ ዋይት ፕሪቪሌጅ ማስጠበቂያ ነው ብሎ የሚከራከሩ የሚሟገቱ በሌላ ወገኖች አሉ። በእርሶ አታይ ጥቅምና ጉዳቱ ምንድን ነው? አውስትራሊያ ውስጥ ሃርሞኒ ቀን ብሎ የማክበሩ
ጥቅምና ጉዳቱን በምናይበት ጊዜ እርግጥ ነው ብዝሃነትን ማክበር ጥሩ ነው። ስለዚህ የተለያዩ ህዝቦች የተለያየ ባህላች እንዳላቸው የሚያስታውስ አይነት ሁኔታ መፈጠሩ ክፋት የለበት። ችግሩ ምንድን ነው? በሀገሪቱ ያለውን ተጨባጭ ሁኔታ ሰዎች ከሀገር ቤታቸው ሲመጡ ይዘውት የመጡት የምግብ አይነት ወይ የሀገር ባህል ልብስ እሱን ማሳየት ሳይሆን እዚህ ሀገር ከመጡ በኋላ በሚኖሩት ህይወት ውስጥ በምን አይነት ሁኔታ ነው ያለ አድሎ ያለ ዘረኝነት ለመኖር የሚችሉት? በምን አይነት ሁኔታ ነው እኩል የሆነ እድል ያለ አድሎ ሊፈጠርላቸው የሚችለው? እዚህም ራሱ ሀገሪቱ ውስጥ ያሉት ነባር ህዝቦች ወይም አቦሪጂኖች እነሱስ ጋር ያለን ግንኙነት ምን መሆን አለበት? ምክንያቱም አውስትራሊያ የሰው ልጅ የኖረው ከሰባ ሰማንያ ሺህ ዘመናት በፊት ጀምሮ ነው። ይሄ ነጩ ማህበረሰብ የመጣው የዛሬ 200 ዓመት ነው። ያ ሁሉ ሺህ ዘመናት ታሪክ ያለው ሀገር ያነበረው ሁሉ እንደሌለ ተሰርዞ ከአውሮፓ በመጡት ነጮች ታሪክና ማንነት ብቻ መገለጫ ሊሆን አይገባም። እንደዛ ከሆነ ብዝሃነትንም የሚያሳይ ስለማይሆን ማለት ነው። ስለዚህ ይሄ የጸረ ዘረኝነት ቀን አስፈላጊ የሚሆነው በተለይ ለአውስትራሊያ አይነት ሀገር የሀገሪቱ አመሰራረት፣ የህዝቡ ደግሞ የአኗኗር አብዛኛው ህዝብ በማንነቱና በባህሉ ተከብሮ ሳይሆን የነጩን ባህልና ማንነት በመላበስና በሌሎች ባህል ራሱን በማሰልጠን ነው እዚህ ሀገር ውስጥ ራሱን ለማገዝና ለማኖር የሚችለው። ስለዚህ በዚህ ሁኔታ ውስጥ በዚህ ሂደት ውስጥ የሚደርሱትን ችግሮች ለማስወገድ ሊደረግ ይችል የነበረውን ውይይት ሊመጣ ይችል የነበረውን የፖሊሲ ለውጥ እንዳይመጣ እንዳይደረግ ነው ያደረገውና ትልቁ ጉዳቱ ብዬን የሚያምነው አብዛኛው አውስትራሊያ ነጭ የሆነው አውስትራሊያ በአጠቃላይ ስለ ዘረኝነት ያለው አስተሳሰብ በጣም ደካማ እንዲሆን ያደረገው። የብዝሃነትንም ትርጉም የሚያቀው የተለየ ልብስና የተለየ ምግብ ከማየት ውጭ በነዛ ህዝቦች ውስጥ ያለውን ችግርም ይሁን ምንነት አብሮ ለመጠጋት አብሮ ለመማር አንድ ለመሆን የሚችልበትን እድል እንዳይፈጥር ነው ያደረገው። ምክንያቱም የአውስትሬሊያ መጥተው የሰፈሩት ሰፋሪዎች ከአውሮፓ ከሰፈሩበት ጊዜ ጀምሮ እስካሁን አገሪቱ እንደ ሀገር በናሽናሊዝም የተመሰረተችበት አስተሳሰብ የሌላውን ነጭ ያልሆነውን ህዝብ ማንነት በጣም ኋላ ቀር በሚያደርግ መንገድ ነው። ከነዚህ 200 ዓመታት ውስጥ በጣም ረጅም ለሆነ እስከ 99 ወይም 100 ዓመት ድረስ አውስትሬሊያ ላይ ነጮች ብቻ እንዲገቡ የሚደረግበት የነጭ ሉዓላዊነት አስተሳሰብ በህግ የሚደገፍበት አገር ነው የነበረውና ያ ሁሉ ብዙ ግፍ የተፈጸመበት በተለይ በዚህ በራሱ ነባር ህዝቦች ላይ ልጆችን ከወላጆቻቸው በመቀማት መሬታቸውን በመቀማት ባህላቸውን በማጥፋት ይሄ ሁሉ የተደረገው በህግ ወጥቶ በመንግስት በኩል ነው እንጂ በግለሰቦች ብቻ አይደለም። እና ያ ሁሉ አስተሳሰብና የመንግስት አሰራር የህዝቡ ባህል ከሆነ በኋላ ህጉን በመቀየር ብቻ ባህል ውስጥ ያለውን ነገር ለመቀየር ምንም ነገር ሳይደረግ ስለቀረ በህዝቡ ባህል ውስጥ ዘረኝነቱ ሰርጾ ቀረ ማለት ነውና በህዝቡ ባህል ውስጥ ያለውን ባህላዊ ዘረኝነት ለማስወገድ ስለ ዘረኝነት ጉዳትና ክፋት መነጋገር የግድ ያስፈልጋል። ይሄ እንዳይደረግ ግን አይ ከልዩ ልዩ ቦታ ሰዎች መምጣት ይችላል እነሱ ደግሞ የተለያየ ልብስና የተለያየ ምግብ አሰራር አላቸው እስኪ ከአመት አንድ ቀን የሚሰሩትን ምግብና የሚለብሱትን ልብስ ለብሰው ይወጡና ልዩነታችንን ህብርነታችንን ብዝሃነታችንን እናክብር ይሄ የጭቁኖችን ባለማበስ ሊውል የሚገባውን ቀን በዚህ አይነት ሁኔታ እንዲያልፍ መደረጉ ከፍተኛ ጉዳት አለው ብዬ ነው የማስበው።
በሌላ በኩል በተቃራኒው ለምሳሌ በቪክቶሪያ ፍላገር ውስጥ እዚሁ አውስትራሊያ የባህላዊ ብዝሃነት ሳምንት ተብሎ ከማርች 18 እስከ 24 ሃርሞኒ ዴይ ወይም ደግሞ የተባበሩት መንግስታት ድርጅት ዘረኝነትን የመክላት ቀን በሚያከብርበት ቀን ውስጥ በተናጠል ባህላዊ ዝንቅነት ወይም ደግሞ ብዝሃነት ሳምንት እንደዚሁ ይከበራል። ያንን ቀን አውስትራሊያ በርሶ አታይ ሃርሞኒ ዴይ የሚለውን በአንድ በኩል ያንን ትቶ በዓለም አቀፉን የተባበሩት መንግስታት ድርጅት ተከትሎ ቢሄድና ራሱን ችሎ የዚህ ባህላዊው ብዝሃነት ወይም ዝንቅነት ሳምንት ቢከበር ቪክቶሪያ ውስጥ እንደሚደረገው በመላው አውስትራሊያ በሀገር አቀፍ ደረጃ አንድ መላ ነው ይላሉ? ያ ካልሆነስ በዚሁ ከተቀጠለ ጉዳቶቹ ወዴት ሊያመሩ ይችላሉ? ምን መደረግ አለበት? ምን አይነት ለውጥ ያስፈልጋል ይላሉ በአማራጭነት?
በጣም ጥሩ ነው። እንግዲህ አማራጮች በርካታ አማራጮች አሉ። አንዱ አሁን እንደተባለው የቀሩት ሲያሜ ዓለም አቀፍ ደረጃ በተሰጠው ጥያሜ መሰረት በዚህ ቀን ጸረ ዘረኝነት ነታችንን የምናሳይበት ቀን ነው ቢባል አሁን ለምሳሌ ብዝሃነታችን የምናሳይበት ነው ከሚለው ጸረ ዘረኛ መሆናችንን የምናሳይበት ቀን ነው ከተባለ እንዴ ዘረኛነን እንዴ የሚል ጥያቄ ይመጣል። ዘረኝነት አለ እንዴ? ማን ነው ዘረኝነት? የዘረኝነት አሰራር ምንድነው? የዘረኝነት ፖሊሲ ምንድነው? በዘረኝነት ምክንያት ምን መጣ? ምን አጣን? ምን አገኘን? በዘረኝነት ምክንያት የሚደርሰው ጉዳት ምንድነው? ነዛ ሰዎች እስቲ ጉዳታቸውን ይናገሩ። ምን አይነት መፍትሄስ ማግኘት አለብን? ከዘረኝነት ነፃ የሆነ ህይወት ስንኖር ምን አይነት የተረጋጋና ማህበራዊ ጤንነት የተጠበቀ ማህበረሰብ ይኖረናል? በርካታ የሆኑ መልካም ነገሮችን ሊያፈራ በሚችል መንገድ የቋንቋው ለውጥ በራሱ ትልቅ የሆነ አስተዋጽኦ ሊያደርግ ይችላል ማለት። ነገር ግን አሁን ያለውን የዘረኝነት ችግር ሳንወያይ ችግሩ እንዳለ ነገር ግን ዝም ብሎ የባህል ልዩነት ያለን ህዝቦች መሆናችንን ከሌላ ቦታ ያመጣነውን ብቻ በልብሳችንና በአንዳንድ የፌስቲቫሎች እንድናሳይ ከተደረገ ስለ ችግሩ አንነጋገርም፣ ስለ ስርዓቱ አንነጋገርም፣ ስለ አድሏዊነት አንነጋገርም። እና ዘረኝነቱ ሳንነጋገርበት ህዝቡም በአውስትራሊያ ማብዛኛው ህዝብ ከሌሎች ዘሮች ጋር እየተቀላቀለ ታሪካቸውን ሁኔታቸውን እየተረዳ የአንድነት ስሜት እንዳያዳብር ስለሚያደርግ ዘረኛ የሆኑ ፖሊሲዎች በሚቀረጹበት ጊዜ ዘረኛ የሆኑ መሪዎች ወደ ስልጣን በሚመጡበት ጊዜ ለህዝቡ ብዙ ችግር አለባቸው ብሎ እንዳያስብ ነው የሚያደርገውና በጣም ዘረኛ የሆኑ የፖለቲካ መሪዎች ወደ ስልጣን ይመጣሉ፣ በጣም ዘረኛ የሆኑ ፖሊሲዎች ይቀረጻሉ። ህዝቡ በበቂ ሁኔታ ስለ ጸረ ዘረኛ እንዴት መሆን እንደሚገባው እንዳለበት አያቅም። ስለዚህ በእነዚህ ሁሉ ምክንያቶች ያሉት የፖለቲካ ምልከታዎች እንደሚያሳየን በጣም አስከፊ ወደሆነ አድሏዊ ስርዓት ልንገባ እንችላለን ማለት ነውና ባለፈው የነባር ህዝቦችን ድምጽ ለመስጠት በፓርላማ ውስጥ ድምጽ ይኖራቸው በሚል በቀረበው ሪፍረንደም ብዙ ህዝብ ድምጽ እንዳይኖራቸው የከለከለው አንዱ ስለ ዘረኝነት ያለው ግንዛቤ ብዙ ህዝብ በጣም የተሳሳተ ስለሆነ ይመስለኛል። ዘረኝነት የነበረው ድሮ ነው እንጂ እኔ አኛ አሁን ዘረኞች አይደለንም ብሎ ነው የሚያስበው። ይሄንን የዘረኝነትን ችግር ለመፍታት ካልቻል አሁን በዓለም ላይ በብዙ አገሮች እንደምናየው ዘረኝነት ሄዶ ሄዶ ትልቁ ነገር የሚያደርገው ምንድነው? ለሌላ ዘር ለሆኑ ሰዎች ሰብእና እውቅና ለመስጠት ነው የሚያስከትለው። ስለዚህ የሌላ ዘር አባል የሆኑ ሰዎች ሲገደሉ፣ መከራ ሲደርስባቸው፣ ሲሰደዱ ምንም ነገር ቢሆኑ የኛ ዘር እስካልሆኑ ድረስ እንደ ሰው የሚያጎሉን ሆነን አናዝንላቸውም አይሰማንም ማለት ነውና ዘረኝነት ሰብአዊነትን ይገላል። ሰብአዊነትን በሚገልበት ጊዜ ደግሞ ማዘን አንችልም። ጦርነቶች ይበዛሉ፣ አረመኔ የሆኑ መንግስታቶች ወደ ስልጣን ይመጣሉ፣ ማህበራዊ ፍትህ ይጠፋል፣ እንዲህ አይነት ነገሮች እየተስፋፉ ይመጣልና እዚህም ሆነ በአገራችንም በኢትዮጵያም ጭምር በነገራችን ላይ ይሄ ቀን ለኢትዮጵያም ለሌሎችም አገሮች በየራሳቸው አውድ አስፈላጊ የሚያደርግበት ብዙ ነገሮች አሉና ከዛ ማንጻር ልናስበው ይገባል። ዘረኝነት ጸረ ሰብአዊነት ነው። ዘረኛ የሆነው ሰው ሰዎችን የሚያየው እንደ ሰው ሳይሆን እንደ ዘር ነው። ከሱ ዘር ውጭ ያሉትን ሰዎች እንደ ሰው ስለማያይ የራሱን ሰብአዊነት ያበላሻል ያጠፋል ማለት ነውና ልክ እንደ በሰብአዊነታችን ላይ እንደሚመጣ እንደሚፈጠር ካንሰር ወይም መርዝ ነውና ይሄንን መርዝ ማስወገድ የሚቻለው ደግሞ ግልጽና እውነተኛ የሆነ ውይይት በማድረግና ለውይይቶቹን የተመሰረተ እርምጃ በመውሰድ ነው ብዬ ነው ማለት።
ከዶክተር ይርጋ ገለው በከርተን ዩኒቨርሲቲ የሰብአዊ መብቶች ትምህርት ማዕከል ገዲብ ተመራማሪና መምህር ጋር ዓለም አቀፉን የጸረ ዘረኝነትና አገር አቀፉን አካታች የብዝሃነት ስምምነት ቀን አስመልክተን ያካሄድነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩና የመደምደሚያ ክፍላችን ዘረኝነትና ብሔርተኝነት የዘረኝነትና ብዝሃነት አታዮችን አስመልክተው ያስረዳሉ።
እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharic ይጎብኙ።